voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 25 2007 ዓ ም ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ደሳለኝ መኮንን ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ።
ጤና ይስጥልና አድማጮች፣ እንደምናመሻችሁ። ዜና የማሰማው አዲሱ አበበ ነኝ። ሰሎሞን አብርሃኝ ቆይታል። ቀኑ ስንት ነው ዛሬ?
ዛሬ ሚያዝያ 17 ነው። በጣም ትልቅ ይቅርታ፣ በፈረንጅ ሚያዝያ 25 ማለት ነው
ነበር። ልክ ነው። አድማጮች፣ ሊቢያ ውስጥ አክራሪዎች በኢትዮጵያውያንና በኤርትራውያን ላይ የፈጸሙትን ግድያ በተመለከተ ካለፈው እሁድ ከእለት ሁለት ጀምረን ሳናቋርጥ ስንዘግብ ከርመናል። ሰሎሞን፣ አንተ ደግሞ ትናንት ማርያም ሄደህ ነበር፣ ዛሬ መድኃኔዓለም፣ ነገ ደግሞ ሚካኤል ትሄዳለህ። የቅዳሜና እሁድ ያንተ ነውና ምንድን ነው የሚካሄደው በአካባቢያችን በአጭሩ እሱን ትገልጥልኝ?
አሁን አዲሱ፣ አሁን አንተ ለዜና ስትዘጋጅ በሩን ከፍቼ ስገባ ከመድኃኔዓለም ቤተ ክርስቲያን ነበር የመጣሁት፣ ከዚህ በሜሪላንድ ውስጥ
ቴምፕል ሂልስ ካለው
ቴምፕል ሂልስ ሜሪላንድ ካለው ማለት ነው። እና ብዙ ሰው ነው የነበረው በዛ ስነ ስርዓት ላይ። ትናንትናም ቅድም እንደገለጽከው በዋሽንግተን ዲሲ ቅድስት ማርያም ቤተ ክርስቲያን በጣም ብዙ ሰው ያንን የሚያክል አዳራሽ ሙሉ ሞልቶ የነበረበት ስነ ስርዓት ነው ያለው። ነገም እንዳልከው በቅዱስ ሚካኤል ካቴድራል ይካሄዳል የጸሎት ስነ ስርዓት። ይሄ እንግዲህ እዚህ ዋሽንግተን ዲሲ ብቻ እየተካሄዱ ያሉትን ነው። በኒውዮርክም በሲያትልም እየተካሄደ ነው ያለው የሻማ ማብራት ስነስርዓት ዋሽንግተን ላይ ከትናንት በስቲያ ተካሂዷል ሐሙስ። እንደዚሁም ደግሞ በተለያዩ አካባቢዎች በዳላስም፣ በላስ ቬጋስ እና በመሳሰሉት
የነገው እንደውም የሲያትሉ እጅግ በጣም ብዙ ነው። በጣም የካቶሊክ የፕሮቴስታንት ስፋት ያላቸው በአንድነት
እንደሚገኙ ነው። የቅዱስ ሚካኤሉም የነገው እንደዚሁ በጣም ስፋት ያላቸው የእምነት ተቋማት አብያተ ክርስቲያን ነው የሚገኙትና ይህን ሁሉ ይዘን እንመጣለን። ሰው አዲሱ ያለቅሳል ያለቅሳል በጣም ያለቅሳል።
ትናንት ማርያም እንዳየኸው
በጣም አዝኗል።
ትልቁ ካህን ጀምሮ ልቅሶ ነበረ። አመሰግናለሁ። እኔ ደግሞ ወደ ኋላ ላይ ሰሞኑን ስደውሎ ደንበርኩበት ወደ ትሪፖሊ ደውዬ በማጠቃለያው ዜና አዲስ ነገር ካለ ይዤ እቀርባለሁ። ሌሎቹ የዓለም ዜና፣ ኔፓል ውስጥ የደረሰ ርዕደ ምድር ከዘጠኝ መቶ ሰዎች በላይ ገደለ። የኤቨረስት ተራራን ሳይቀር ክፉኛ አንቀጠቀጠ። ዛሬ ቅዳሜ ካትማንዱ ከተማ ላይ የደረሰውና በሬክተር መለኪያ 7.8 የተመዘገበው ይህ ኃይለኛ ርዕደ ምድር የዋና ከተማዋን አብዛኛ አካባቢ ማውደሙ ታውቋል። በሌላ በኩል ደግሞ ደቡባዊ ምስራቅ እስያ የሚገኘው የቪኦኤ ዘጋቢ ስቲቭ ሄርማን ሪፖርት እንዳደረገው ይህ የዛሬው ርዕደ ምድር በኔፓል የመሬት ነውጥ ታሪክ ትልቁ ሆኖ ተመዝግቧል። አያይዞም ርዕደ ምድሩ ካትማንዱንና አካባቢዋ ላይ ይህ ነው የማይባል ከባድ ተጽዕኖ እንደሚኖረው የዩናይትድ ስቴትስ የከርሰ ምድር አጥኚዎች ትንታኔ መሰረት አድርጎ ዘግቦልናል። እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች በኢራቅና በዮርዳኖስ ድንበር ላይ ዛሬ ቅዳሜ ሶስት መኪና ውስጥ የተጠመደ ቦምብ አፈንድተው በአራት የኢራቅ ደህንነት አባላት ላይ ጉዳት አድርሰዋል። በመጨረሻም የሶሪያን የመብት ጥበቃ ይዞታ የሚከታተለው ቡድን እንዳስታወቀው ከሆነ የእስላማዊ ነውጠኛ ቡድን አባሎች ወደ ስትራቴጂካዊቷ ጂስር አል ሹግሆር ወደምትባል ሰሜን ምዕራብ ከተማ እየገሰገሱ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። በማጠቃለያው ላይ ሰፋ አድርገን እንዘግባለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ22 ሜትር ባንድ በ13870 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 25 2007 ዓ.ም ምሽት ፕሮግራም ነው። አሁን የቅዳሜ ምሽቱ ከዚህም ከዚያም ዝግጅት ይቀጥላል። የኢትዮጵያ ሕዝብ እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ልጆቹ በመገደላቸው ሐዘን ላይ ይገኛል። ኢትዮጵያውያንና ሌሎችም አፍሪካውያን ስደተኞች ከየመንና ከሊቢያ እንዲሁም ከሌሎች አገሮች ሕጋዊ አግባብን ባልተከተለ መንገድ ለመውጣት በሚያደርጉት ጥረት ለአስከፊ ሁኔታ እየተዳረጉ ናቸው። የስደቱ ምክንያት ነው የሚሉትን እንዲያብራሩልን መፍትሄውን እንዲጠቁሙን ዶክተር መሐሪ ታደለንና ፕሮፌሰር መረራ ጉዲናን አነጋግረናል። ዶክተር መሐሪ በአፍሪካ ህብረት የፍልሰት መርሃ ግብር ኃላፊ ሆነው ሰርተዋል። በአሁኑ ወቅት የአፍሪካ የሰላምና የጸጥታ ተቋምን ይመራሉ። ፕሮፌሰር መረራ ጉዲና ደግሞ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የአመራር አባል ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። በዶክተር መሐሪ ታደለ እንጀምራለን።
በመጀመሪያ ለኢትዮጵያውያን በሙሉ ይሄ በጣም አስደንጋጭ፣ አሳዛኝና የሰብአዊ የሆነ ድርጊት ሲፈጸም እንደ ሌላው ኢትዮጵያ ሁሉ ሀዘኔን ለመግለጽ እፈልጋለሁ። በተለይ ጥቃት ለደረሰባቸው ኢትዮጵያውያንና ኢትዮጵያውያን ያልሆኑ በሙሉ ሀዘኔን መግለጽ እፈልጋለሁ። ከዚህም ባሻገር እንግዲህ ይሄ በኢትዮጵያውያን ብቻ የደረሰ ተግባር ባይሆንም ለኢትዮጵያውያን ግን የመጀመሪያ በመሆኑ ከፍተኛ መራር የሆነ ሀዘን ሁላችንም ተሰምቶናል። ይሄንን ትምህርት የምንወስድበት ወደፊቱ ተመሳሳይ የሆኑ ችግሮች እንዳያጋጥሙንም ጥንቃቄ የምናደርግበት እንደሚሆን ተስፋ አደርጋለሁ።
በአሁኑ ጊዜ ኢትዮጵያ ለዚህ ልትሰጠው የምትችል ምላሽ ያለ ይመስሎታል?
እንግዲህ በሁለት መልኩ ነው የሚታየው። በእርግጥ አስቸኳይ ፈጣን የሆነ ምላሽ ያስፈልገዋል። ይሄ ምላሽ ምን አይነት ይሆናል የሚለው ግን በብዙ ሁኔታዎች የሚወሰንና የሚገደብ ነው የሚሆነው። አንደኛው ውስጣዊ የሆኑ በእጃችን ያሉ በእኛ ቁጥጥር ያሉ ነገሮች፣ በኢትዮጵያውያን ቁጥጥር ያሉ ነገሮች አሉ። እንግዲህ ጊዜው ኢትዮጵያውያን በሙሉ ያዘኑበት ጊዜ ነው፣ ለሁሉም ጊዜ አለው። ስለዚህ አሁን በትብብር መንፈስ በመጀመሪያ በተመሳሳይ የሆነ ችግር ያሉ ኢትዮጵያውያን በሙሉ በስደት ያሉትም ኢትዮጵያውያን በሙሉ ከችግሩ የሚላቀቁበት መንገድ በትብብር የምናደርግበት ነው። ልቦናችንና ሕሊናችን በአጠቃላይ ለኢትዮጵያውያንና ችግር ውስጥ ያሉትን ከችግራቸው እንዲወጡ ለማድረግ የሚደረግ ጥረት ያስፈልጋል። በሁለተኛው ደረጃ በእጃችን ያሉ ሌሎች ጭምር በተለይም በአካባቢያችን የጸረ ሽብር ትግል ላይ ኢትዮጵያ ስታደርገው የነበረውን ገፍታ በሶማሊያም ከዛም አልፎ በአፍሪካ ህብረት በበይነ መንግስታቱ ኢጋድ በሚባለውና በተባበሩ መንግስታት የምታደርገውን ጥረት አጠናክራ መቀጠል ያስፈልጋታል። ይሄ ከኛ አቅም ጋር የሚሄዱ ስራዎችን በሙሉ የሚያጠቃልል ነው የሚሆነው ማለት ነው። ከዚህ ጎን ለጎን የስደተኞች በተመለከተ እንደዚሁ ራሳችን ማንፈታበት ምንም ምክንያት አይታየኝም። በስደተኞች ጉዳይ ላይ ሰፊ የሆነ ስራ ያስፈልገዋል። ረዥም ጊዜ የሚጠይቅ ስራ ያስፈልገዋል። ስደተኝነት በቀላሉ የሚቆም ጉዳይ ባይሆንም ስደተኞችን የሚያበረታቱ ሁኔታዎችንና ሰዎችን ህገወጥ አዘዋዋሪዎችን ጭምር ስደትን የሚያበረታቱ ሁኔታዎችን በመቅረፍ በኩል ትልቅ ስራ በእጃችን ሊደረግ የሚችሉ ስራዎች ይኖራሉ ማለት ነው። ይሄ ውስጣዊ ናቸው። በእጃችን የስደተኞችንና በራሳችን ውስጥ በሃይማኖቶች መቻቻልም ጭምር ከታሪካችን የነበረውን ከታሪካችንን መሰረት አድርገን አጠናክረን የምንሄድበት ሁኔታዎች መኖር አለባቸው። ከዚህም በተጨማሪ ከኛ አቅም በላይ ሊሆኑ የሚችሉ ከዓለም አቀፍ ማህበረሰቡ ጋር፣ ከአፍሪካውያን ጋር፣ ከአካባቢያችን ዜጎች ጋር በመሆን ደግሞ በትብብር ሊሰሩ የሚገባቸው ሰፋፊ የሆኑ ስራዎችን ደግሞ ከእነሱ ጋር ማቀናጀት ያስፈልገናል። ስለዚህ የአቅም፣ የጊዜ፣ የፈቃደኝነትን ጭምር በሚያካትት መልኩ በሁላችን በኩል እንቅስቃሴ ያስፈልገዋል የሚል ነው።
ይህን ለማስቆም ከአፍሪካ ሀገሮችም ሆነ ከአውሮፓ ህብረት ጋር በመተባበር ሊሰሩ የሚችሉ ነገሮች ምን ምን ይሆናሉ ብለው ይገምታሉ በእርሶ አመለካከት?
አንደኛው በአካባቢያችንና ትልቅ ተሰሚነት ባለን አካባቢ ላይ ጠንካራ የሆነ የጸረ ሽብርተኝነት ትግሎች ይካሄዳሉ። የኢትዮጵያ ሰላም አስከባሪ ኃይል በተሰማራባቸው አካባቢዎች በተለይም በሶማሊያ የአልሻባብ ከአልሻባብ ውስጥም የአይኤስ የሚባለውን አፊሌትድ ወይ ፍላጎት ከእነሱ ጋር ለመቀናጀት ፍላጎት ያላቸውን ኃይሎች ጭምር እንዲጠፉ ከአካባቢው ማድረግ ትልቅ ስራ ይሆናል። ከዛም አልፎ ከሌሎች የአፍሪካውያን ወገኖቻችን በተለይ ከግብጽ ጋር በመሆን ከአልጄሪያ ጥሩ ወዳጅነት ካላን አገሮች ጋር በመሆን ከኒጀር አካባቢ ያሉ ሊቢያው አካባቢ ባሉት እና ሊቢያ ውስጥ በዓለም አቀፍ ደረጃ ተቀባይነት ካላቸው ኃይሎች በሙሉ ጋር በመተባበር ስራዎቻችን ማስቀጠል ያስፈልገናል። ከሽብርተኝነት አንጻር ሲታይ ማለት ነው። አይስን ከማጥፋት ማዳከም አንጻር ሲታይ ይሄ አንደኛው ነው። ሁለተኛው የኢትዮጵያውያን ስደተኞች በሊቢያ ያሉትንም ጭምር አሁን የተጀመሩትንም ጭምር በጣም በማጠናከር ደግሞ በሊቢያ ውስጥ ተቀባይነት ያላቸው አገሮችም በመጠቀም ኤምባሲዎችን በመጠቀም ኢትዮጵያውያን የሚወጡበት መንገድ መፈለግ ያስፈልጋል። የተባበሩ መንግስታት የስደተኞች ኤጀንሲ ወይም ተቋም አለ፣ ዩኤንኤችሲአር የሚባለው፣ ከእነሱ ጋር መተባበር ያስፈልጋል። የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው በማይግሬሽን ብቻ የሚሰራውን ተቋም ምር ከእነሱም ጋር በመሆን የሚሰሩ ስራዎችንም አጠናክሮ መሄድ ያስፈልጋል ማለት ነው። እነዚህ በሙሉ በእጆቻችን በቀጥታ እንኳን ባይሆኑ ግን በትብብር ከሌሎች ጋር ሊሰሩ የሚችሉ ነው። ከአፍሪካ ህብረት በሶማሊያም ላይ የሚደረጉትን እንቅስቃሴዎች እነሱ የሚያጠቃልሉ ስራዎችም ከአሁን በፊት ሲሰሩ ነበር፣ ይህን አጠናክሮ መቀጠል ያስፈልጋል የሚል ነው። በአጠቃላይ ዘርዘር ተብሎ ቢታይ በሀገር ውስጥ መነሳት ያለባቸውና መሰራት ያለባቸው ሰፋፊ ስራዎች አሉ።
ወደዛ እንሄዳለን። ወደ ሀገር ውስጥ ከመሄዳችን በፊት አሁን ትልቁ ችግር እንግዲህ ሊቢያ እንደሚታወቀው መንግስት የለም። ሁለት መንግስታት፣ አንዱ በንጋዚ አንዱ ትሪፖሊ፣ እኔ ነኝ መንግስት እኔ ነኝ መንግስት የሚባባሉበት ሁኔታ ነው። ስርዓት የሚባል ነገር የለምና ከማን ጋር ተገናኝቶ እንዴት አድርጎ ማስተባበር ይቻላል?
አሁን የጠቀስኳቸው ናቸው። ለዚህ ነው በዝርዝር ስገባ አንደኛው ያነሳሁት በአካባቢው ወይ በሊቢያ ውስጥ አሁንም የጥቃት ኢላማ ያልሆኑ አገሮችና ኤምባሲዎች አሉ። እነሱ ጋር መተባበር ቁልፍ ስራ ነው የሚሆነው የሚመስለኝ። ወዳጅ ሆነው ግን በአረብም በተለይ በሰሜን አፍሪካ ሀገሮች እነ አልጄሪያን ጭምር ኤምባሲዎቻቸው ያሏቸው ሀገሮች አሉ። እነሱን መጠቀም ያስፈልጋል። የተባበሩ መንግስታትና ቅድም ያልኩት የአይኦኤም የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለውም በዚህ አካባቢ ለረዥም ጊዜ በስደተኞች ጉዳይ ላይ ሲሰራ የቆየ ኃይል ነው። እነሱንም መጠቀም የሚያስፈልግ ይመስለኛል። ከእነሱ ጋር በጥብቅ ተቆራኝቶ መስራት ያስፈልጋል። እነዚህ ስራዎች ናቸው ሊሰሩ የሚችሉ። ካልሆነ እንደተባለው ከኮሎኔል ጋዳፊ ውድቀት በኋላ የሊቢያ ሁኔታ መንግስት የለሽ በመሆኑ እንኳንና ለኢትዮጵያ ያሉ አቅማቸው አነስ ላለ ሀገሮች ይቅርና ለትልቆቹ የአሜሪካም የአውሮፓ ሀገሮችም ኃይል ያላቸውንም አስቸጋሪ የሆነበት ሁኔታ ነው ያለው።
አሁን ኢትዮጵያስ ራሷ እነዚህ ወጣቶች ይህን ሁሉ ችግር እያለ መሆኑን እየተረዱ ብዙ አደጋ እንዳለ እየተረዱ እየወጡ ነው እና በኢትዮጵያ በኩል ይህን ለማስቆም ምን ማድረግ አለባት ኢትዮጵያ ብለው ያስባሉ?
ከውስጥ ሊሰሩ የሚችሉ ስራዎች፣ ሰፋፊ ስራዎች ሊኖሩ ይችላሉ። አንደኛው ቅድም የተጠቀሰው ስደተኞች በተመለከቱ መሰራት ያለባቸው በተለይም ጊዜያዊና ችግሮች ሲያጋጥሙ የምንሰጠው ምላሽ ሳይሆን ዘለቄታዊ የሆነ የስደተኞችን ጉዳይ ለመፍታት የሚያስችል ግልጽ የሆነ አሳሰብ ያስፈልገናል። እንደምናየው ያለነው ኢትዮጵያ ስደተኞች በድህነት ብቻ አይደሉም የሚሰደዱት ያሉት፣ ሌሎች ምክንያቶችም ያጠቃልላሉ። አንዱ ምክንያት በተለይ ከአጼ ኃይለሥላሴ መንግስት ውድቀት በኋላ በባሌም በቦሌም ተብሎ ስደት የተጀመረበትና ይሄ እንደ ባህል ጠንክሮ ማንኛውም መፍትሄ በሀገር ውስጥ እንኳን ለማግኘት የሚቻል እንኳን መሆኑ እየታየ ሰዎች ውጭ ሀገር የመሄድ እና ስደትን እንደ አማራጭ ማየት አዝማሚያ በተለይ በወጣቶች በኩል የሚታይ ነው። ይሄ እንደ ባህል ረጅም ጊዜ ስለወሰደ ለመገንባት ለማፍረስም እንደዚሁ ሜዛን ያክል ርቀት ጊዜ ባያስፈልገውም ግን ጊዜ መውሰዶ የማይቀር ነው። ስለዚህ እሱን መፍታት ትልቅ ስራ ያስፈልገዋል ማለት ነው። ከዛም በተጨማሪ እንዳየነው የድህነት ብቻ አይደለም ሰው የሚሄደው። እንዳየነው በአጠቃላይም በተለያዩ ጥናቶች እንደተረጋገጡት ስደተኞች ድሃዎቹ አይደሉም። በጣም ድሃ የተባለው ሩቅ አይሰደድም። ይሄ በተለያዩ ጥናቶችም የተረጋገጡ ሆነው እናገኛቸዋለን እና እነዚህን ማየት ያስፈልጋል የሚል እምነት ነው ያለው። ከዚህም በላይ ተያያዥነት ያላቸው ሁለት ጉዳዮች ማንሳት ይቻላል። አንደኛው እንደምናያለ ነው $3,000-$4,000 ወጪ እያስወጡ ነው ስደተኞች የሚያሻግሩ ተቋሞችም ስደተኞችም ራሳቸው የሚሄዱት እና በቀላሉ የሚታይ አይደለም። ትልቅ ሀብት በዚህ ላይ የሚያፈሱ ከሆኑ ለምንድን ነው ይሄ በሀገር ውስጥ በተለያዩ ኢንቨስትመንት ቦታዎች ላይ በማዋል በተወሰነም ደረጃ ችግራቸውን ለመፍታት የማይችሉት የሚል ሰፋ ያለ ጥያቄ የሚያስነሳ ሆኖ ነው የሚገኘው እና ይህንን ማበረታታትና ቅድም ያልነው ባህል ሆኖ ያለው የመሰደድን ጉዳይ መፈታት ያለበት ነው ብዬ ነው የማምነው።
በአውሮፓ ህብረትም በኩል በተለይም በሜዲትራኒያን በኩል ወደ አውሮፓ ሀገሮች ለመግባት የሚፈልጉትን ለማስቆም አንዱ እንደ መፍትሄ አድርገው የሚወስዱት ያሉት የአሸጋጋሪዎቹ መርከቦችን ማፍረስ የመሳሰሉ ነገሮች ናቸውና እስቲ ይህን እንዴት ያዩታል?
አዎ፣ እሱን አሁን ዲስራፕት ማድረግ ያስፈልጋል። እንደ ትልቅ ቢዝነስ ወይም ገቢ ምንጭ አድርጎ ብዙ ሰዎች የሚንቀሳቀሱበት ነው። እሱን ማቋረጥ ያስፈልጋል። ግን እሱ ጊዜያዊ የሆነ መፍትሄ ነው። ሩት ኮዝ የሚባለው ወይ መሰረታዊ መነሻውን ላይ ጉዳዩ መፈታት አለበት። ዞሮ ዞሮ አካባቢያዊ ነው የሚሆነው፣ መፍትሄው ሎካል ነው የሚሆነው። ችግሩ ግሎባል ወይም ዓለም አቀፋዊ ይዘት ቢኖረውም መፍትሄው ግን ዞሮ ዞሮ በአካባቢው ወጣቶቹ የሚሰደዱበት ምክንያቶች መፍታት ላይ የሚያተኩር ነው የሚሆነው ማለት ነው። ኢትዮጵያ ውስጥ አሁን ባለነው ሁኔታ ፖሊሲ የለንም። ስደተኞች በተመለከተው ቅድም እንዳልኩት ሙሉ የሆነው ወይ ኮምፕሬሄንሲቭ የማይግሬሽን ፖሊሲ የለንም። ያለን የተበጣጠሱ የተለያዩ ጥረቶች ናቸው ያሉ። የተበጣጠሱ ስል ህገወጥ አዛዋሪዎችን በተመለከተ አንዳንድ ስራዎች አሉን፣ አንዳንድ የፖሊሲ ተቀረጹ አሉን። ከዛም አልፎ በዝርዝር ተገብቶ የህገ ወጥ አዘዋዋሪዎች ብቻ ሳይሆን ተጨማሪ የሆኑ የስራ ፈላጊ ኢትዮጵያውያን በውጭ ለመስራት የሚፈልጉም ጭምር በህጋዊ መልኩ ከኢትዮጵያ ተነስተው በአየርም ይሆን በሌላም ሲሄዱ የሚያስፈልጋቸውን ክትትልና ድጋፍ በመስጠት በሀገሮች መካከል ስምምነት በመፈረም እና እነዚህ የተፈረሙ ስምምነቶችንም ተፈጻሚነታቸው በመከታተል የውጭ ሀገር ያሉ ቆንስላዎች እና ኤምባሲዎችም ይሄ እንደ ዋነኛው አንድ ኮር ፋንክሽን አድርገው ወስደውት እንዲንቀሳቀሱበት በተለይ ኢትዮጵያውያን ስደተኞች ባሉበት በሙሉ ማለት ነው እንደ ስራቸው ብሎ የሚወስዱበት በሀገር ውስጥም ይሄን የሚያስተባብር የተለያዩ ተቋማት በህገ ወጥ ዝውውር በተመለከተ አንድ ተቋም፣ ስራ ፈላጊዎች በተመለከተ ሌላ ሚኒስቴር እንደዚሁ የሚመለከቱትን ጉዳይ በአንድ ላይ አጠቃለው ሊያይ የሚችል ተቋም የሚያስተባብር ተቋም አቋቁሞ ከምክር ቤቱ በተጨማሪ ማለት ነው ስራውን መካሄድ አለበት። ይሄ በሙሉ ግን ለማድረግ መጀመሪያ በኢትዮጵያ ውስጥ ከስደት የምንጠቀመው ምንድን ነው፣ ከስደት ምንድን ነው የምንጎዳው የሚል አጥርቶ የሚያስቀምጥ ፖሊሲ ያስፈልገናል። ይሄ ፖሊሲ ሙሉ የሆነ ፖሊሲ ጥቅሙን የሚያይ ምክንያቱም ከስደተኝነት የሚገኙ በተለይ ህጋዊ በሆነ እና ፍቃደኝነት በተሟላው ሁኔታ የሚደረግ በስርዓቱ ስልጠና ተሰጥቶ አገሮች ተለይተው ስምምነት ተፈጽሞ የሚደረጉ የሰዎች ዝውውር ህጋዊ እስከሆነ ድረስ ጠቀሜታ ሊኖራቸው ይችላል። እንደምናውቀው የወርልድ ባንክም የሌሎችም ጥናቶች እንደሚያሳየው እስከ $4 ቢሊዮን ኢትዮጵያውያን ወደ ኢትዮጵያ የሚልኩበት ሁኔታ ነው ያለው ከውጭ ያሉ ኢትዮጵያውያን። እነዚህ አብዛኛው ጊዜ ኢንቨስት የሚደረጉት ወይም ለመዋለ የሚውሉት ጠቃሚ በሆኑ ጉዳዮች ላይ ነው። በትምህርት፣ በቤት ግንባታ፣ በጤንነት፣ የቤተሰብ ጤንነት በማሟላት የልጆች ትምህርት ቤትን በማሟላት እንደዚሁም ሌሎች ደግሞ የገቢያ ምንጭ የሚሆኑ ስራዎችን የሚፈጸሙበት ነው። እነዚህ በሙሉ ጥቅም እንዳላቸው ጥቅም ያላቸውንም ግን ጥቅሙ እንዲጠበቅ ለማድረግ የሚያስችል ስርዓት ያለው ተቋማዊ ስርዓት፣ የመርህ ስርዓት እንደዚሁም የትብብር ስርዓት መቋቋም አለባቸው። እነዚህ ሊደረጉ የሚችሉ ግልጽ ያለ ጥርት ያለ ጥቅምና ጉዳቱን የሚመለከት ጉዳቱን ቀንሶ ከስደተኝነት ጥቅሙን የሚያሳድግ የሚያጎለብት አሰራር ለማስፈን የሚያስፈልግ ይሆናል። ይሄ መደረግ የሚችለው ግን ከፖሊሲ አንጻር ብቻ ይሆናል። ፖሊሲው ግልጽ በሆነ መልኩ መነደፍ አለበት የሚል እምነት አለ።
እሺ፣ እንግዲህ ዶክተር መሐሪ ታደለ ወደ ማጠቃለልንና እስካሁን ያልተናገሩት ለመናገር የሚፈልጉት ነገር ካለ
በአጠቃላይ ለማንሳት የምፈልገው በአጋጣሚ ሆኖ በመጥፎ ሁኔታ ቢሆንም ይሄ የኢትዮጵያውያን በውጭ ሀገር የሚገኙትም ጭምር መብታቸው እንዲጠበቅ ለማድረግ የሚያስችሉ አሰራሮች መስፈንና መዘርጋት አለባቸው የሚል እምነት አለኝ። ይህንንም በሙሉ ለመስራት የሚቻለው በተለያዩ የፖሊሲ የመርህ እና ተቋሞችን በማጠናከር ነው። ይህን ለማድረግ ተግተን መስራት ያለብን ይመስለኛል። ይህንንም መንግስት እንደ አስቸኳይ ስራ ቆጥሮ ወደ ፖሊሲ ቀረጻና ግልጽነት ባለው መልኩ ህዝቡን በሚያስተባብር የሃይማኖት ድርጅቶችን በሚያስተባብር መልኩ ስራውን መስራት ያለበት ነው ብዬ አምናለሁ።
እሺ፣ እንግዲህ ዶክተር መሐሪ ታደለ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እጅግ በጣም አመሰግናለሁ። እኔ
በመግቢያው እንደገለጽ ነው ፕሮፌሰር መረራ ጉዲናንም አነጋግረናል። ሶስት ነገሮችን ማየት ይኖርብናል በማለት ይጀምራሉ።
ሶስት ነገሮችን ማየት ይኖርብናል። አንደኛው በወገኖቻችን የደረሰው እጅግ በጣም ዘግናኝ የሆነ እርምጃ፣ በምንችለው ቋንቋ ሁሉ ማውገዝ አለብን፣ መቃወም አለብን። እንደዚህ አይነቱ ሁለተኛ እንዳይደገሙም የተቻለን ሁሉ ማድረግ አለብን። ኢትዮጵያውያን ሀገር ውስጥም ውጪም አጥብቆ መቃወም ያለባቸው ጉዳይ ነው። ይሄ መሰመር አለበት። መድረክ ያወጣው መግለጫም ይህንኑን ይመለከታል። ሁለት ነገሮች ግን ማየት አለብን። በኢትዮጵያ ደረጃ ማየት ያለብን ነገሮች አሉ። በዓለም አቀፍ ደረጃ ማየት ያለብን ነገሮች አሉ። በኢትዮጵያ ደረጃ ለምን የኢትዮጵያ ወጣቶች ይሰደዳሉ? ለምን የኢትዮጵያ ወጣቶች ደቡብ አፍሪካ ለመሄድ የጂፕሲ ሳይሆናሉ? ለምን የኢትዮጵያ ወጣቶች ያ ሁሉ ችግር እየተፈጠረ ወደ የመን፣ ወደ ሳውዲ አረቢያ ለመሄድ የባህር ሲሳ ይሆናሉ? ለምን የኢትዮጵያ ወጣቶች ሊቢያ በረሃን አቋርጦ ለመሄድ ይህን ሁሉ ውስጥ ይገባሉ? ኢትዮጵያ ምንድን ነው ህዝብ የሚሰደድባት ወይም ወጣቶች የሚሰደዱባት ተስፋ አቶ የሚሰደዱባት የሆነችበት ሁኔታ መሰረታዊ ጉዳይ በራሳችን እጅ ያለው እኛ መፍታት ያለብን ያ ጉዳይ ነው። ያ ደግሞ በዋናነት የኢትዮጵያ መንግስት ህዝብ የሚሰደድበት ሳይሆን ህዝብ የሚከበርበት፣ ህዝብ ተስፋ በተለይ ወጣቱ ተስፋ ይዞ ተስፋ ሰንቆ የሚኖርባት ሀገር ለማድረግ ካልተቻለ በስተቀር የኢትዮጵያ መንግስትን ደጋግመን ማሳሰብ ያለብን የኢትዮጵያ መንግስትም ከኢትዮጵያ ወጣቶችም ከራሱም ህዝብ ጋር ከሁሉም ጋር መታረቅ ያለበት በዚህ ጉዳይ ላይ ዝም ብሎ አንድ ፓርቲ የሙጭጭ ብሎ መንግስት ስልጣን ይዤ ባዶ ተስፋ በመስጠት ብቻ 90 ሚሊዮን ኢትዮጵያ ህዝብን አስተዳድራለሁ፣ ይመራለሁ፣ መልካም አስተዳደር እፈጥራለሁ የሚለው ተረት መቅረት አለበት። ኢትዮጵያ የተሻለች ሀገር እንድትሆን መስራት አለብን። ሶስተኛው እንግዲህ ቅድም እንዳልኩኝ በዓለም አቀፍ ደረጃ ዓለም በተለይ መካከለኛው ምስራቅ አካባቢ ሆነ በአጠቃላይ ዓለም አሁን ቀላል ያልሆነ ቀውስ ውስጥ እየገባች ነው። ምናልባት አንዳንድ የአሜሪካ ምሁራን የስልጣኔዎች ግጭት የሚሉት ክራሽስ ኦፍ ሲቪሊዜሽንስ አይነትም እየተፈጠረ መካከለኛው ምስራቅ በተለይ ሙስሊሙ ዓለም የሚባለው በተወሰነ ደረጃ ከምዕራቡ ዓለም ጋር የሚጋጭበት ሁኔታ ተፈጥሯል። በዚህ ባህል ደግሞ ኢትዮጵያ በዚህ እሳት ውስጥ ተይዛለች። ይህም እንግዲህ ካሉት የዓለም ክፍሎች ጋር ግንኙነቶቻችንን በደንብ ማሰብ ያለብን፣ የውጭ ፖሊሲዎቻችንም ላይ በዚህ አቅጣጫ ማየት ያለብን፣ ማሰላሰል ያለብን፣ ምን ማድረግ አለብን ብለን በሰፊው ማየት ያለብን ጉዳይ ነው። እኔ እንግዲህ እነዚህ ሶስቱ ነገሮች በደንብ መታየት አለባቸው የሚል ግምት አለኝ።
አዎ፣ እንግዲህ አንዳንድ ነጥቦችን አንስተዋል። ብሔራዊ እርቅ የሚለው ነጥብ ወደ ውጭ መሰደድን ሊያስቆም የሚችልበት መንገድ ምን እንደሆነ ቢገልጹልኝ። ምክንያቱም እንዳውም የሚባሉ አብዛኞቹ የፖለቲካ ስደተኞች ሳይሆኑ የተሻለ ኑሮውን ፍለጋ የሚወጡ ናቸው የሚል እምነት ነው ያለው እና ብሔራዊ እርቅ ከዚህ ጋር ምን ያገናኘዋል?
ብሔራዊ እርቅ የምንለው እኮ ምንድን ነው? ሰው ተረጋግቶ በሀገሩ ተስፋ እንዲኖረው የሚያደርግ ነው። ኢኮኖሚው ምስቅልቅል የሚወጣው እኮ ፖለቲካው ምስቅልቅል ሲወጣ ነው። ኢትዮጵያ እኮ ድሮ ሰዎች የሚሰደዱባት ሀገር ናት እንጂ ሰዎች ወደ ውጭ የሚጠፉበት ሀገር አይደለም። አሜሪካ እኮ ሰው ከየትኛው ዓለም ተሰዶ የሚሄደው ለምንድን ነው? ቅድም እንዳልሽው የተሻለ ኑሮ ለመኖር ነው። የኢትዮጵያ ሕዝብ ግን ላለፉት 40 ዓመታት ምስቅልቅል የወጣ ውስጥ የገባው ፖለቲካ ውስጥ የገባው ቀላል ያልሆነ የሀገር ሀብት በብዙ ወጪዎች ለሕዝብ ሕይወት ብዙ ለውጥ በማያወጡ በምናውቀው መንገድ የሀገሪቱ ሀብት ወደ ውጭ የሚሸሽበት ሀገር ተረጋግቶ ሕዝብ ተረጋግቶ በሰላም ሀብት ማፍራት እችላለሁ፣ በሀገሬ መክበር እችላለሁ፣ ተስፋ አለኝ ማለት እኮ መቻል አለበት ነው። ደቡብ አፍሪካ እኮ ሰው ቤት ተዘግቶበት የሚቃጠልበት እንትን ሆኖብናል እኮ። ሳውዲ አረቢያ የአረብ ሼኮች እኮ ወጣት እህቶቻችን እኮ መጫወቻ የሆኑበትና በሜዳ ተጎድቶ ሲገደሉ ሲገረፉ የነበረበት እንትን እኮ ነው። እና ሁለቱ መለያየት አይቻልም፣ የተቆራኙ ናቸው። ግን የገባንበት 40-50 ዓመታት የፖለቲካ ምስቅልቅሉ አንድ የሀገሪቷ ሪሶርስ ቀላል ባልሆነ መንገድ ከሀገር የሚወጣበት ቀላል ባልሆነ መንገድ አላስፈላጊ ወጪዎች ቀላል ባልሆነ መንገድ መንግስትና ህዝብ ሲጋጭ፣ መንግስትና ተቃዋሚ ኃይሎች ሲጋጩ፣ መንግስትና የትጥቅ ትግል የሚያካሄዱ ኃይሎች ሲጋጩ ቀላል ያልሆነ የሀገር ሪሶርስ እኮ እየጠፋ ነው። ለምሳሌ ከኢትዮጵያ ባለፉት በ10 ዓመት ውስጥ 11.7 ቢሊዮን ዶላር ከሀገር ወጥቷል ብሎ ኢንተርናሽናል ኢንቴግሪቲ ፈንድ አውጥቷል። እና ብዙ ነገሮች የተያዙ ነገሮች አሉና መላየት የለብንም።
እንግዲህ የኢትዮጵያውያን ወደ ስደት ማዘንበል የጀመሩት ወደ ኋላ ነው እንጂ እርሶ እንዳሉት እኛ ለምሳሌ ውጭ ተምረን የሚቀራል ነበርን። በእኛ ጊዜ እድሉ ነበርን በምዕራብም በምንም ለመቅረት ትምህርታችንን ጨርሰን ወደ አገራችን ነበር የምንመለሰው። ግን በአንድ ወቅት በተለይም በደርግ ጊዜ በነበረው ሁኔታ ተጀምሮ ይሄ በብዛት ወደ ውጭ መምጣት ሲመጣ በውጭ አገር ጥሩ ኑሮ ይኖራል የሚል ዝንባሌም ያሳደረ ይመስለኛል። ምክንያቱም በድህነት የሚኖሩ ወይም ደግሞ አማራጭ ያጡ ብቻ ሳይሆኑ እኔ በበኩሌ የማውቃቸው እንኳን በጣም ሀብታሞች ጥሩ ንብረት የነበራቸው አገራቸው ውስጥ የአሜሪካ ዲቪድ እድል ሲገኝ እሱን ሁሉ ትተው እየመጡ ነው። እንዴት ነው ይሄንን መግለጽ የሚቻለው?
ልክ እንዳልሽው የተወሰነው የህዝብ ክፍል ሰው ምንድን ነው ሳይኮሎጂው ተናግቷል። ቅድም እንዳልሽው ከደርግ ጀምሮ ስንት ኢትዮጵያውያን ውጪ እንዳሉ ይታወቃል፣ በደርግ ከመምጣቱ በፊት። ከዛ በኋላ በቀይ ሽብሩም በነጭ ሽብሩም በምኑም ተጀመረ። ከዛ ለአርባ ዓመታት እኮ ኢትዮጵያ ያልተቋረጠ ቀውስ ውስጥ ነው የገባችው እኮ። ያለውንም የሌለውንም ጭምር እኮ ነው ያናጋው። ያ ምንድን ነው የሆነው? ማንንም ስትጠይቀው ጊዜ ሀገር እኮ ምን ሰርቶ ምን ያልፋል፣ የት እንደርሳለን። ቅድም እኮ ወደ አንደርላይን ያደረኩት ያሰመርኩበት ፖለቲካውን ካላስተካከልን በስተቀር ፖለቲካችን ህዝብ፣ ሀገር፣ ወጣቶች ሁሉም ተረጋግቶ የሚኖሩባት ሀብት የሚያፈሩባት ተስፋ የሚፈጥሩበት ሀገር ቢኖር እኮ አሜሪካም ሆነ እኮ ሌላ የአውሮፓ ሀገሮች እኮ አሜሪካ ተዝናንቶ እንደሚመለሱ የኢትዮጵያ ወጣቶች እኮ ቅድም ያልሽው ሀብት ያለውም ኢትዮጵያዊ እኮ እዛ አሜሪካ ተዝናንቶ ወይም የሌላ መልም ተዝናንቶ የማይመለስበት ወደ ኢትዮጵያ ቱሪስቶች እንደሚመጡ እኛም እኮ ቱሪስት ሆነ ወደ አሜሪካ አውሮፓ የምንሄድበት ሁኔታ ይኖራል። ዋናው ጉዳይ ግን እዚህ ያለው የሚስብ አይነት ሁኔታ ከሳይኮሎጂ ጀምሮ በሀገሬ መከበር ይችላለሁ፣ መበልጸግ ይችላለሁ፣ ማደግ ይችላለሁ፣ መለወጥ ይችላለሁ ብሎ ሰው እኮ እንዲያምን መንግስትም በዛ ደረጃ መንቀሳቀስ የሚችል ህዝቡን ማረጋጋት የሚችል መምራት የሚችል መንግስት መሆን አለበት። ተስፋ የሚያሳጣ ሳይሆን ተስፋ የሚሰጥ መንግስት መኖር አለበት። ቅድም በእውነትም እንዳልሽው ከገንዘብም ያለፈ ነው። ትዝ ይለኛል አንድ ጊዜ ቦዝ ዌዘር ባድ ጋቨርንመንት እና ባድ ዌዘር ኮፕሬትድ አጌንስት አስ ነው ምንድን ነው ብሎ አንድ ዓለም አቀፍ ስብሰባ ላይ ያቀረበ ሰው እንትን ነበር። መጥፎ ተፈጥሮም መጥፎ መንግስትም ተባበረብን አይነት ነው። እና የተረጋጋ የፖለቲካና ኢኮኖሚ ሁኔታ በሀገር መፈጠር አለበት።
ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን።
የቃለ መጠይቁ የመጨረሻ ክፍል ከነገ በስቲያ ሰኞ ይቀርባል። ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ፣ ተነጋገሩ።
ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
የስልክ ቁጥራችን 202 205 0994942 ነው። የውስጥ መስመር 14 ነው። ወይም horn@voanews.com ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። በአካባቢው ያዩትንና ያስደሰቱትን ያስገረሙትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሉታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚ ዎች ከአፕ ስቶር፣
ለኖኪያና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦ ኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
የተከበራችሁ አድማጮች፣ የሙዚቃ ቃና ፕሮግራም ለዛሬ ተሰርዟል። ይቅርታን ጠይቃለን። ወደ ተከታዩ ቅንብር እናምራ። በጥላቻ የተነሳሱ ደቡብ አፍሪካውያን በቅርቡ ኢትዮጵያውያንን ጨምሮ በዚያች አገር በሚኖሩ የተለያዩ የአፍሪካ ሀገሮች ተወላጅ በሆኑ ስደተኞች ላይ ያደረሱትን ጥቃት አነሳስ ምንነትና በአሁኑ ሰዓት የሚታየውን ወቅታዊ ይዞታ ለመመርመር የተሰናዳው የትንታኔ ውይይት ሁለተኛ ክፍል ነው። ተከታዩ ቅንብር በአሁኑ ወቅት በደቡብ አፍሪካ ብሔራዊ የጥናትና ምርምር ተቋም በተመራማሪነት በማገልገል ላይ ከሚገኙት ከፕሮፌሰር ማሞ ሙጬ ጋር አሉላ ከበደ የጀመረው ውይይት ተከታይ ክፍል አሁን ይቀጥላል።
ፕሮፌሰር ማሞ ሙጬ፣ በቅድሚያ ለጊዜው አመሰግናለሁ። እርስዎ በአሁኑ ሰዓት በሚኖሩበት ወይም ደቡብ አፍሪካ ሰሞኑን በዚያች ሀገር የሚኖሩ የሌሎች አፍሪካ ሀገሮች ተወላጅነት ያላቸው ስደተኞች ላይ በጥላቻ የተነሳሳ ጥቃት ኢትዮጵያውያንም ላይ ጭምር የደረሰ ነው። ይሄ በጥላቻ የተነሳሳ አንዳንዶቹም ላይ እስከ ህልፈት ድረስ የደረሰ ጥቃት በጣም ዘግይቷል የተባለው መንግስት ጦር ሰራዊቱንና ፖሊሱን አሰማርቶ ባለፉት ጥቂት ቀናት ውስጥ የወሰዳቸው እርምጃዎች ጭምር ሁኔታዎች የመሻሻል አዝማሚያ እያሳዩ ነው የሚል አስተያየት በአንድ ወገን ይሰማል። በሌላ በኩል ደግሞ በግፍ የተፈጸሙትን በደሎች በመቃወም ሰዎች እየተነሳሱ መሆናቸው ይዘገባል። እስኪ በዚህ ሰዓት የሚታየውን እርስዎ ባሉበት አካባቢም ሆነ በሌሎች አካባቢ ያለውን ሁኔታ ባጭሩ ይግለጹልን።
አዎ ትክክል ነው። በአንድ በኩል መንግስት በጣም ቆይቶ አሁን ችግር እንደሆነ ገብቶታል፣ ግን በጣም ዘግይተዋል፣ ምንም ጥርጥር የለውም። በሌላ በኩል ደግሞ እነኚህ ሌላውን አፍሪካ የሚጠሉት አሁንም አሉ፣ ስራቸውን አላቆሙ። ስለዚህ ሁለቱም አለ ማለት ነው በሀገሩ። አሁን መንግስት የሚለው ምንድን ነው? ከእንግዲህ ወዲህ 2008 ዓ.ም እንደ አውሮፓ አቆጣጠር የሆነውን በቅጡ ስላላደረግን 2015 ዓ.ም አሁን የሆነውን ያ መደገም የለበትም። በሙሉ በሚዲያውም በሁሉ የምሰማው ምንድን ነው? ከእንግዲህ ወዲህ ይህ አይነት ነገር ማቆም አለብን የሚለው ነው። እንግዲህ ምን ያህል በርትተው ይህን ነገር ያቆሙታል? ያተያይቃል። የሚያተያይቅ ነገር ነው። ምንድን ነው የሚሰሩት? ሊያቆሙት የሚችሉት እንዴት አድርገው ነው የሚለው ቀላል አይደለም። ምክንያቱም መሰረቱ ጥላቻው ብቻ ሳይሆን የህዝቡ ደህንነትም ነው።
ፕሮፌሰር ማሞ ይሄ ቀደም ብለው የገለጹት ሁኔታ እንዲቀየር በህብረተሰቡም በኩል የሚደረጉ የቅዋሜ እንቅስቃሴዎች፣ እኚህ ምግባሮች እኛን አይወክሉም አንቀበላቸውም የሚሉት እንቅስቃሴዎች የተለያዩ የመብት ተቋማት እንደሚያደርጉት ሁሉ ህብረተሰቡም ዘንድ ገፍቶ እየመጣ መሆኑ ይነገራል። በተለያዩ ተቋማት እንቅስቃሴዎች አሉ። ጆሃንስበርግ ሰላማዊ ሰልፍ እየተካሄደ መሆኑ ይነገራል። ምንድን ነው በቅርብ እርሶ ባሉበት አካባቢ የሚታየው ይሄን በተመለከተ?
አዎ፣ ጆሃንስበርግም አለ። በየቦታው አሁን ሰልፍ እየተደረገ ነው። በጣም ሰፊ የሆነ እንቅስቃሴ እየተደረገ ነው። በእኛም በኩል በዩኒቨርሲቲዎች ትልቅ ሰልፍ ነበር። ብዙ ሺህ ተማሪዎች ናቸው። ከዛ በኋላም ደግሞ ስብሰባ አድርገን እኔም መክፈቻ ንግግር ሁሉ አድርገን ተነጋገን ይሄ ያልኩ ቅድም ከእንግዲህ ወዲህ በ2008 ዓ.ም የሆነው አይነት አሁን ደግሞ በ2014 ዓ.ም የሆነው አይነት ፈጽሞ አይደገምም በሚል መንፈስ ነው አሁን እንቅስቃሴዎች በየቦታው ሰልፎች በየቦታው እየተደረጉ ያሉት እና ይሄ ሰልፍ ይቀጥላል። የሚቆም አልመሰለኝም። የሚፈታ ነገር እስከሚፈጠር ድረስ እናደርገዋለን ብለዋል። ትንሽ የምታየው ነገር አሁን በፊቱ አዲስ ነገር የምታየው ምንድን ነው? ጠንከር ያለ አቋም መንግስት የወሰደ ይመስላል። ይሄን እንግዲህ ምን ያህል ይቀጥሉታል አላውቅም፣ ግን አሁን አጀማመራቸው ጥሩ ነው።
መልካም። በአሁኑ ሰዓት በደቡብ አፍሪካ የሚታየውን ወቅታዊውን ይዞታ ነው የተመለከት ነው። እስኪ ወደ መሰረታዊ ጉዳይ እንሂድ። ይሄ የሌሎች የአፍሪካ ሀገር ተወላጅነት ያላቸውን በዚያች ሀገር በስደተኝነት በጥገኝነት የሚኖሩ ሰዎች በጥላቻ ተነሳስቶ የማጥቃት አዝማሚያ መሰረቱ ምንድን ነው? እንዴትስ ነው የሚገለጸው? ምንስ አነሳሳው? ቀደም ብለው በጨረፍታ ጠቆም ያደረጉት ሀሳብም አለ። እስኪ መሰረቱን እንመርምር። እንዴት ተከሰተ?
አሁን አተረጓጎሙ ላይ የውጭ ሀገር ሰዎችን ይባላል። ግን ብዙ ጊዜ የምታየው ምንድን ነው? አፍሪካዊ የሆኑ በደቡብ አፍሪካ ያሉ ሰዎች ናቸው ከሌላ የመጣውን አፍሪካ የሚገድሉት እንጂ ለምሳሌ አውሮፓ የመጣውን፣ ቻይና የመጣውን፣ ህንድ የመጣውን፣ ፓኪስታን የመጣውን ሲገድሉ አናይም። ወንጀል አይፈጻጸምም ማለት አይደለም። ስርቆት እንደዚህ ሊኖር ይችላል። ግን ይሄ የምታየው ግድያ በየጊዜው ሬሳ የሚሄደው ሶማሌ፣ ማላዊ፣ ዛምቢያ፣ ሞዛምቢክ፣ ብሩንዲ፣ ኮንጎ፣ እንደዚህ ናይጄሪያ፣ ኢትዮጵያ እንደዚህ ነው። እና ስታየው የሌላውን አፍሪካዊ ነው የሚገሉት። እና አፍሮፎቢያ ቢባል ይሻላል። እኔ የሚመስለኝ የድሮው ዘረኝነት ዛሬ ውስጥ እንዳሉ ናቸው። እና የድሮው የነጭ አፓርታይድ አሁኑ የጥቁሮች አፓርታይድ ሆኗል ማለት ነው። እና አፓርታይዱ ምንድን ነው? እርስ በራስ መለየት ነው። እርስ በራስ አብሮ ተሳስቦ መኖር የሚለውን ጠፍቶባቸዋል መንገዱ። ይሄ የጠፋው ምንድን ነው? ምክንያት ይሰጣሉ። ምክንያቱም የሚባለው ምንድን ነው? ድህነት፣ እኩልነት አለመኖሩ፣ ስራ አለማጣታቸው ሊሆን ይችላል። ይሄ አለን ግን ይሄ ስለሌለን ብሎ ሰው አይገደልም። ባይሆን ምንድን ነው ሌላ መንገድ ነው መፈለግ ያለብን። ይሄ ሰው ከበደለ ወይ ፍርድ ቤት ተወስዷል ወይ ህጉ አለ። በደንብ አድርገው መስራት ይችሉ ነበር። ግን ይሄን አይደለም እናየው። የምናየው ነገር ክፉ ነገር ነው። አሁን እናንተ ሰማችሁት እንጂ ይህ ዓለም ሰማው። ምክንያቱም አገዳደሉ አዲስ ነገር ሆኖ እንዲህ አይነት ሰምተን ማናውቅም። እንዲህ አይነት ሰውን ማቃጠል እንደዚህ መዝፈን ሲቃጠል ሰው ሲሞት እንደዚህ አሁን የኛ ወጣቱ ልጅ 22 ዓመት ልጅ ነው የገደሉት ደርባን ሲገሉት በጣም ያማል። ድንገር በጣም እኔ እንዲህ አይነት ተሰምቶኝ አያውቅም። እዚህ ሀገር ስመጣ ብዙ ነገር ነበር። ይህን ሀገር ጥሩ አድርጎ ተጠቅሞ አፍሪካን በሙሉ ሁኔታ ላይ ለማድረስ የሚመችበት መንገድ እንዴት አድርጌ እረዳለሁ ብዬ ነበር የመጣሁት ምርጫ።
ፕሮፌሰር ማሞ ጠቀስ ያደረጉትንም አንድ ጫፍ እስኪ ገፋ አድርገን እንመልከት። በተለይ ከነጻነት ከአፓርታይድ የከፋ የዘር መድሎ በኋላ ደቡብ አፍሪካ ነጻ መውጣቷ ለሌሎች በምሳሌነት ጭምር በተለይ በቅርቡ ከዚህ ዓለም በሞት የተለዩት እውቁ መሪዋ በዓለም ዙሪያ ተወዳጅነታቸው አገሪቱም ራሱ ትልቅ ክብርና ቦታ እስኪሰጣት ያደረሰ ነበር። ታሪካቸው ይህን አሁን የምንመለከተውን ገጽታ የሚፈቅድ በማይመስልበት ነውና እንዲህ አይነት አሰቃቂ ድርጊቶችን እያየን ያለ ነው። ይህን ግጭት እንዴት ይመለከቱታል?
አሁን ለምሳሌ አንተ ያልከው ታላቁ ሰው እንደነ ኔልሰን ማንዴላ ስለ አፍሪካ የነበራቸው አቋም፣ ስለ ኢትዮጵያ የነበራቸው አቋም ሌላ ነው። ይህን ግን ህዝቡ አያውቀውም፣ በትምህርትም አይማሩትም። ትልቁ ችግር ሌላው ደግሞ ምንድን ነው? አሁን ኔልሰን ማንዴላ በጣም የታወቁበት ስማቸው የገነነው በምንድን ነው? ጨቋኝና ተጨቋኝን መላ ፈልገው አንድ ህገ መንግስት አቋቁመው ኮንስቲቱሽን ተብሎ ዴሞክራቲክ ተብሎ በሱ መንገድ ምን ፈጠሩ? አብረው መኖር እንዲገልጡ እና ምን አሉት ሬምቦ ኔሽን አሉት ማለት ደበላልቀው ለመኖር ቢዝመንቱ ሬምቦ ኔሽን ጎድ አለው እንደውም የእግዚአብሔር አፈታተም ነው ጨቋኝና ተጨቋኝ አንድ ብሎ ይኖር ተባለ እና ይሄን ምንድነው በፖለቲካ በኩል ለጥቁሮቹ ገብተዋል
እና መንግስት ኃላፊነቶች
ወደ አርጓል ግን ፖለቲካውን በኩል መያዝ ላይ ጥቁሩ ወደ 75% መያዝ ቦታው በኢኮኖሚ ግን 85%ን አሁንም የድሮ ነጮች ነው ያዙት የሚገርምህ ባለፈው 10 አመት ብትወስድ በአለም ነው ማለት 106% 102% ማልቲ ሚሊዮነርስ እና ሚሊዮነርስ ያሉት የተፈጠሩት እዚህ ነው እነኚህ ሚሊዮነርስ እና ማልቲ ሚሊዮነሮቹ የነጮችና የውጭ ሀገር ኩባንያዎች ጋር የተያዙ ናቸው ብሮድ ቤዝድ ኢኮኖሚክ ኢምፓወርመንት ብለው ምንድነው ካሉት ኩባንያዎች ነው የሚገቡት ብዙዎቹ ፈጠራ ይሄ ታች ያለውን ግራስ ሩት ላይ ያለውን አሁን ሁለት አይነት ሀገር ነው ያለው አውሮፓ አይነት አለ ሌላው ደግሞ በጣም የደህየ ፓርት አለ ያ ታውንሺፕ ይሉታል እዛ ነው ያለው ብዙ
ድህነት
ያለው እና ወደ 47% በሙሉ ድሃ ነው ወደ 30% የሚያለው ስራ የለው 5 ሚሊዮን በላይ ለስራ ማይመችም ሰው እንደዚህ አይነት ሰው ነው ያለው እና ይሄ እንዳልኩ ሚሊየነር እና ማልቲ ሚሊየነር በጣም ያለው ደቡብ አፍሪካ ነው የግሎባል አቨሬጁ ለምሳሌ በአለም 47% ነው ሳውዝ አፍሪካ ግን 106 እና 102% ሚሊየነር 106% ማልቲ ሚሊየነር 102% ሆናል እና ሀለኛ የሆነ ኢንኢኳሊቲ አለ
የገቢ አለመመጣጠን አለ
አብታሙ ይኖራል ዶቹ እዛ ሆነው ወይ ለመለመን አለባቸው ወይ መስረቅ አለባቸው ስለዚህ እዚህ ሀገር ኃይለኛ ወንጀል አለ መገዳደሉ ምንም የሚመጣው ለዚህ ነው
ዶክተር ማሞ እንግዲህ እንደገለጹት መሰረቱን ቀደም ያለው ታሪካቸው ጋር የሚያያዝ ያ እሳቤ ውስጣቸው ያደረበትና በተለይ ደግሞ በአመራሩ ላይ የነበሩት የእርቅና የሰላምን መንገድ የተከተሉት መሪዎቻቸው በሌሉበት ህብረተሰቡ ዘንድ በዛ ደረጃ አልዘለቀም አሁንም በአስተዳደር ስልጣን ቦታ የሚያዝ እድል ያገኙ እንጂ ጥቁሮች የመጣኔ ሀብት አቀማቸው እንደደቀቀ ነው ብለዋል እንዲህ ያለው ሁኔታ የአመራሩ እንቅስቃሴ አሁን አቡነ ዴዝሞንድ ቱቱና የሳቸው መታሰቢያ ድርጅት መግለጫ አውጥቷል ቀደም ብለን በተከታታይ እንደሰማነው ፕሬዚዳንት ዙማ ባለፈው ቅዳሜ ወደ ኢንዶኔዥያ የሚሳተፉበትን ሰርዘው ቀርተው ነገሮችን ለማረጋጋት በሚደረገው እንቅስቃሴ የተሳተፉ መሆኑ ተነግሯል ይሁን እንጂ አስተዳደሩም ሆነ ይሄን ሁኔታዎች ለመለወጥ የሚደረጉ እንቅስቃሴዎች በጣም ዘግይተዋል በጣምም አንሳዋል ከተፈጠረው ችግር አንጻር በቶሎ መፍትሄ ለማምጣት ጥረት አልተደረገም የሚሉ ክሶች እየቀረቡ ነው እሱንስ እንዴት ይመለከቱታል
እውነት ነው በመንግስት በኩል ቆይተው ነው ለዚህ ጉዳይ ያቀረቡት ማሳባቸውንም ሌላው ምንድነው መሰለ ይሄ ጉዳይ መገዳደል ትልቅ ትግል መደረግ ያለበት ሁሉም በአለም ደረጃ መሆን ያለበት ምንድነው ከእንግዲህ ወዲህ ከሌላ አፍሪካ የመጡ አፍሪካውያን በደቡብ አፍሪካውያን እንዳይገደሉ ከተገደሉ ትልቅ ኮስት እንዳለው መደረግ አለበት አሁን ለምሳሌ መንግስት የሚሉት ብዙ ጊዜ ምንድነው የሚመጡት ሰዎች ቦርደሩን ይሄን ጥሰው ስለሚመጡ ብዙዎቹ መከወን አለብን እሱም ቦታ ይሉና ይሄን ችግር ቢፈጠር የነሱም ችግር ነው ይሉታል እና እነሱም ጥፋታቸው ነው የሚል ነበር የሚያረጉት ዋናው ነገር ምንድነው ከገቡ በኋላ ገብተው ስራ ተሰሩ እስከዛ ድረስ ከተዋቸው እንዲገደሉ መሆን የለበትም ከተገደሉ መንግስት ሙሉ በሙሉ ኮምፐንሴሽን መስጠት አለበት አሁን የሳውዝ አፍሪካ ሳቸው መቅረብ ኢንዶኔዥያ 60 አመት ዳያመንድ ጁብሊ ያለ አሁን የባንዱግ ኮንፈረንስ 18 ኤፕሪል 1955 ዓመተ ምህረት የኛ ሀገር ኢትዮጵያ ተሳትፋለች ባጭር ያለ ስለዚህ ነው እንዲያውም አንዱ ሀገርና ጥቂት ናቸው ከአፍሪካ 8 ሀገሮች ነው የተሳተፉት ያን ጊዜ ነጋና ሁሉ ነጻ አልነበሩም ነው እዛ መቅረት ብቻ አይደለም ቀርቶ ምን መስራት አለበት ነው አሁን መሆን ያለበት ምንድነው ከእንግዲህ ወዲህ አሁን የኢትዮጵያኖች የደረሰብን ነገር እዚህ መቃጠል እንደ ቻርኮል እንደዚህ አይነት ነገር ለኢትዮጵያዊ አይገባም እንደ ኢትዮጵያዊ ስለሆንኩ አይደለም ቅኝ አገዛዝን በአፍሪካ ደረጃ እንደሷ የታገለ የለም በተባበሩት መንግስታት ሁሉ አገር ማነሳውን ጥያቄ አንድ ብቻዋን ምታነሳ ኢትዮጵያ ብቻ ነበረች አሁን ያን ጊዜ ላይቤሪያ ሁሉ ነጻነት ነበራቸው አብረው ማንሳት ይችሉ ነበር ብቻዋን ኢትዮጵያ ነበር ምታነሳ በዛ ጊዜ በእናጽ ኃይለ ሥላሴ ዘመን በሙሉ አፍሪካኖቹ ነጻ መውጣት አለባቸው የሚለውን አጠቃላይ ያደረገች ሀገር እንደ ኢትዮጵያ የለም እነዚህን ራሳቸውን ፊር ኦፍ ዘ ኔሽን የሚባል ነበር የኤንሲ የነሱን እንቅስቃሴ አርምድ ዊንጉን እስከ 1972 ዓመተ ምህረት ባለኝ ነው ሊስቱ የነሱ ስም እዚህ ይሄን ሁሉ ያላደረገችው ነገር ፍሬም እያደረገች የናሚቢያ፣ የዚምባብዌ፣ ያላረገችው አንጎላ፣ ሁሉን ረዳች ኢትዮጵያ። እና ኢትዮጵያውያንን መንካት፣ ኢትዮጵያውያንን መግደል በጣም በጣም አጸያፊ ነገር ነው። አይገባትም ለኢትዮጵያ ሰው ላደረገችው ነው። በአፍሪካ ደረጃ ኢትዮጵያ በራሷ ውስጥ ችግርም ቢኖራት ያ ሁሉ ችግር እያለባት አፍሪካን ግን ረድታለች። እኔ በጣም ነው የምኮራባት በኢትዮጵያ። ምክንያቱም ሀብታም ሀገር አይደለንም፣ ግን መንፈስ ሀብት ነበረ። ከእግዚአብሔር ጋር የተያያዘ አንድ ነገር ነበረን። ይሄን በጣም ጥሩ አድርገን አፍሪካ የሰጠ ነው። እንዲያውም መከበር ነው ያለባት፣ ህዝቦቿም መከበር ነው ያለባቸው። ጥፋት ሲያጠፉም በህግ ይቀጡ ወይም እንደዚህ ይሁን እንጂ ዝም ብሎ እንደዚህ ማቃጠል በጣም በጣም አዘኛለሁ። ልንገር፣ እኔ እንደዚህ አይቻላል። እንዲህ አይነት ኃጢአት መሳቅና መደነስ፣ ሰው እየገደልክ እያቃጠልክ ምን ላደርግ መጣሁ ነው ያልኩት። አየህ፣ ስንት ሰው አስተምሬ ሌት ተቀን እየሰራ ነው። በጣም ትክክል አይደለም።
ፕሮፌሰር ማሙ፣ እንዲህ ያለ ጥልቅ ሐዘን ወገን በመሞቱ በመጎዳቱ ብቻ ሳይሆን እንደገለጹት በሰብአዊነት እንኳን መቀበል ማመን የማይችሉትን የጭካኔ ስራ እንዲሰሩ ያደረጋቸው የአፍሪካ ህብረት ኮሚሽን ዋና ጸሐፊ ዶክተር ንኮሳዛና ድላሚ ዙማ ተቀባይነት የሌለው ማብቂያው አሁኑ መበጀት ያለበት ይሉታል። ቀደም ብዬ የጠቀስኳቸው የአቡነ ዴዝሞንድ ቱቱ በጎ አድራጎት ተቋም አንዳንድ ጥቅሶችን ላንሳሎት ከተባሉት ጋር እያዛመድን እንድንመለከት፣ በተፈጠረው አሰቃቂ በደል በአደባባይ የተሰሩት ጉዳዮች የደቡብ አፍሪካውያንን ባህሪ ጠባይ ወክለው ሊሆኑ አይገባም። ለደቡብ አፍሪካ መሪዎችና ለህዝብ ፍቅር ላለው በእኛ ስም ይህ አይፈጸምም ስትሉ ቁሙ ይላሉ። ለእነኚህ ጥረቶች ገና በጅምር ዘግይተው የመጡም ቢሆን ሁኔታውን ለመለወጥ የሚደረጉ ጥረቶች ምን አይነት የተስፋ አዝማሚያ እያጫሩ ነው? አሁን ከሚመለከቷቸው ሁኔታዎች አንጻር
አሁን በጣም አጀማመራቸው ቀስ ቢልም አሁን ጠንክሮ ተቃውሞ በየቦታው እናንተም ሳትቀሩ አሁን ዋሽንግተን ዲሲ ሼም ኦን ዩ ስትሏቸው ሳውዝ አፍሪካን ሰልፍ እሱ አይነት በየቦታው እየተደረገ ስለሆነ ጠቅላላ አፍሪካንም እኮ እንዴ መልሱ ቀላል አይደለም። ማላዊ፣ ሞዛምቢክ፣ ዚምባብዌ፣ ሁሉም ናይጄሪያ፣ ሁሉም ምን አሉ የእኛን ሰዎች አገራቸው ይምጡ አሉ። እና ብዙ ሰዎች መሄድ ጀመሩ። ይሄን ሲያዩ ደነገጡ። በጠቅላላ ውጭ ያለውም ሰው በጣም እንዳዘነ ሲያዩ፣ አሁን በሙሉ ስታይ እዚህ በየሀገሩ በየቦታው ዜኖፎቢያ እንቃወም እያሉ እንትን እያሉ ነው። እኛ በአንድ እንትን አለን አፍሪካ ዩኒቲ ፎር ሬኔሳንስ ብለን አንድነትን ከተሃድሶ ጋር ማያያዝ አፍሪካን ብለን አምስት አመት በፊት ነው የጀመርነው እና አምስተኛውን እያደረግ ነው በየአመቱ እና ኮንፈረንስ እናደርግና መጽሐፍም እናወጣለን። አሁን ሶስት መጽሐፍ አውጥተናል፣ አራተኛውን እያወጣን ነው እና አምስተኛው ደግሞ ኮንፈረንሱን በሜይ እናደርጋለን። ይሄ የአፍሪካ ሊብሬሽን ነው ተብሎ ይሄ ሜይ 25 አለ አይደል የአፍሪካ ሊብሬሽን ዴይ፣ እሱን ሁሉ እናደርጋለን። እና አካባቢ ያሉት በሙሉ ፓርትነሮቹ አንድ ጥሩ ነገር ሳውዝ አፍሪካ የሚሰሩት በሙሉ ገንዘቡን የሚሰጡ አንድ 2 ሚሊዮን ራንድ ይሰጡናል። እሱን አድርገን በደንብ አድርገን አለምን በሙሉ እንጠራለን። ጠርተን ጥሩ ኮንፈረንስ እናደርጋለን፣ ኤክስፖ እናደርጋለን፣ አፍሪካ ኤክስፖ ብለን ወጣት ልጆችንም እናስተምራለን። እና ብዙ ነገር እያደረግን ነው። ጠቅላላ ትምህርት በሙሉ ስለ አፍሪካ ጥሩ አድርገን ማስተማር፣ አንድ መሆናችን ማስተማር። ይህ ነው የሮድስን ስታችሁ ከማፍረስ ይልቅ የፈጠረውን ባውንደሪ ቦርደሩን እሱን ማፍረስ ይበል ይቀድማል። እና እያል አፍሪካን አንድ ማድረግ አለብን የሚለው እሱን ለማስተማር አፍሪካዊነታችን መጀመሪያ መምጣት አለበት። እና ማንም አፍሪካ የትም መስራት ይችላል።
ስለዚህ ተስፋ አለን ነው የሚሉት። እንዲህ አይነት እንቅስቃሴዎች እነኚህ አይነት እንቅስቃሴዎች በሚደረጉበት ሁኔታዎች ፈጥኖ የመለወጥ ተስፋ አለ ነው ተስፋ አለኝ ነው የሚሉት።
ኖ ኖ፣ አሁን ይኸውልህ፣ በአሁኑ አሁን ባለው ሁኔታ ይሄን ሁኔታ ይሄን ክራይሲስ ያለውን የተፈጠረውን ችግር ወደ ኦፖርቹኒቲ መቀየር አለበት፣
ወደ መልካም እድል፣ ወደ መልካም እድል መቀየር አለበት ነው የሚሉት።
መቀየር አለበት። እሱን ለማድረግ በሙሉ አሁን ወደዱም ጠሉም ሁሉም እየገባቸው ነው።
ፕሮፌሰር ማሞ ሙጬ፣ ይህ ድንገት በተለየ መንፈስ ያገረሸ እንጂ ቀደም ሲልም በተለያዩ ጊዜያት እንዲህ በከፋ ሁኔታም ባይሆን አለ ያሉትን ክፉ አዝማሚያ አፍሪካውያንም እንዳሉት ወደ አንድ የሚመጡበትን ሂደት ጨምሮ በተከታታይ ፕሮግራሞቻችን መልሰን እንቃኛለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ፣ እግዜር ይባርክ አንተንም።
የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ላለፉት በርካታ ዓመታት ለነጻና ግልጽ የኢንተርኔት አጠቃቀም በቁርጠኝነት ጥብቅና ቆማ ተከራክራለች፣ አሁንም ትከራከራለች። በኢንተርኔት አጠቃቀም ላይ አንድ ወገን ብቻውን ቁጥጥር የማይደረግበትና መድረኩ ለሁሉም ክፍት ሆኖ ከመንግሥት ሳንሱር ነጻ መሆን እንዳለበት ዩናይትድ ስቴትስ ታምናለች ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ዩናይትድ ስቴትስ ይህን የምታደርገው በድረ ገጾች ላይ የሚወጡ ጽሑፎችና አስተያየቶችን መሠረታዊ ነጻነት ለመጠበቅና የፈጠራ ችሎታቸውን ማበረታታት ለመቀጠል፣ በዚህ መስክ ድርሻ ያላቸው ወገኖች ሁሉ ሐሳባቸውን መግለጽ እንዲችሉ ለማድረግና በመጨረሻም ኢንተርኔት ለኢኮኖሚ እድገት ግዙፍ አስተዋጽኦ ስላለውና ለታዳጊ ሀገሮች ዕድል መፍጠር በማስቻሉ ነው ብሏል። በመቀጠልም ዛሬ ከዓለም ሕዝብ ገሚሱ የኢንተርኔት ተደራሽነት የለውም። በተመሳሳይ ሁኔታ ደግሞ በሚቀጥሉት 10 ዓመታት ጊዜ ውስጥ በዓለም ዙሪያ የሚገኙ 1.8 ቢሊዮን አዲስ ተጠቃሚዎች ንግዱን ይቀላቀላሉ። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የምጣኔ ሀብትና ንግድ ጉዳዮች ረዳት ሚኒስትር ቻርልስ ሪፍኪን በቅርቡ እንደተናገሩት እነዚያ የኢንተርኔቱን ዓለም በአዲስ ከሚቀላቀሉ 1.8 ቢሊዮን ሰዎች ሁሉም ማለት ይቻላል የታዳጊው ዓለም ማኅበረሰቦች ይሆናሉ። ይህም ማለት የኢኮኖሚ እድገት ዕድል ያገኛሉ፣ የተሻሉ ቁሳቁሶችንና አገልግሎቶችን ማግኘት ያስችላቸዋል ማለት ነው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ኢንተርኔት ትናንሽ ኩባንያዎችና ነጋዴዎች ምርቶቻቸውን በዓለም አቀፍ ደረጃ ለመሸጥና በአነስተኛ ወጪ አገልግሎቶችን ለማግኘት ስለሚያስችላቸው ነው እድገት ሊመጣ ይችላል የሚባለው። በታዳጊ ሀገሮች ውስጥ ደግሞ ለኢኮኖሚ እድገት እንደ ጀርባ አጥንት ሆነው የሚያገለግሉት አነስተኛ ኩባንያዎችና ነጋዴዎች ናቸው ሲሉ ቻርልስ ሪፍኪን አስረድተዋል። ኢንተርኔት ነጋዴዎችንና አነስተኛ አምራቾችን በዓለም ደረጃ ከሚያከፋፍሉ ኩባንያዎች ሰንሰለት ጋር ያገናኛል። ብዙ ሰዎች እርስ በርስ እንዲተዋወቁ፣ መረጃዎች እንዲለዋወጡ፣ ያሉ አገልግሎቶችን እንዲመለከቱ ከፍተኛ ሚና ይጫወታል። የሕዝቦችን ለአዳዲስ ቴክኖሎጂዎች ተደራሽነት ለማረጋገጥ ያስችላል። በመሆኑም አንድ ነጠላ ቡድን ተለይቶ የዚህ ቴክኖሎጂ ተጠቃሚ እንዳይሆን የሚደቀኑበትን ችግሮች መወገዳቸውን ማረጋገጥ እንችላለን ሲሉም ተናግረዋል ባለሥልጣኑ። በመጨረሻም ይህ ለዘመኑ ሕይወት እጅግ አስፈላጊና ጠቃሚ አገልግሎት በዓለም መከበሩን ለማረጋገጥና ለመጠበቅ ባለን አቅም ሁሉ እንደግፋለን። ትኩረታችንን በመጪዎቹ ህጻናት ልጆቻችን ላይ በማድረግም ጥረታችን ይቀጥላል ሲሉ ቻርልስ ሪፍኪን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የምጣኔ ሀብትና ንግድ ጉዳዮች ረዳት ሚኒስትር የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የማጠቃለያ ዜና አሰማለሁ። እንደ ሰሞኑ ሁሉ ዛሬም ወደ ሊቢያ ትሪፖሊ ኢትዮጵያውያኑ ቤት ዘግተው ወደሚገኙበት ሁለት ቦታ ደውለን አንደኛው ስፍራ አዲስ ነገር እንደሌለ ሲገልጡልኝ፣ በሌላ ስፍራ ታስረው ወደሚገኙበት ደውዬ ስልክ ያነሳው አንድ አረብኛ ተናጋሪ ነበር። ስልካቸውን እንደተቀሙ ነው የተረዳ ነው። ቤንጋዚም ደውዬ አዲስ ነገር የለም ብለውኛል። አድማጮች፣ የእነዚህ ኢትዮጵያውያን ጉዳይ አንድ መፍትሄ እስከሚያገኝ ድረስ በየቀኑ ደውለን ሁኔታውን መግለጣችንን እንቀጥላለን። ወደ ሌላው የዓለም ዜና ስናልፍ ኔፓል ውስጥ የደረሰ ርዕደ ምድር ከ1100 ሰዎች በላይ መግደሉ ተገለጠ። ቀደም ሲል 900 ያህል ሰዎች ነበር የተባለው፣ አሁን ቁጥሩ ጨምሯል። ሰሞኑንም ቁጥሩ ሊጨምር ይችላል የሚል ስጋት አለ። ቶጎ ውስጥ ዛሬ ቅዳሜ የፕሬዝዳንታዊ ምርጫ ተጀምሯል። ፕሬዝዳንት ፋውሬ ናሲምቤም 5 ዓመት ለሚዘልቀው ስልጣን ለሶስተኛ ጊዜ ለመመረጥ የፉክክሩ ውስጥ እንደሚገቡም ታውቋል። ናሲምቤ በዚህ ምርጫ ቀንቷቸው እዛው ቢሮ ከቆዩ እርሳቸውና ቤተሰባቸው 50 ዓመት ቤተ መንግስት ሊቆዩ ነው ማለት ነው። እስላማዊ መንግስት ነኝ ባዩ ቡድን ተዋጊዎች በኢራቅና በዮርዳኖስ ድንበር 3 የመኪና ውስጥ ቦምብ አፈንድተው ሰዎች ላይ ጉዳት አደረሱ። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ደሳለኝ መኮንንና በሌሎቹም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.